ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፉ ስርጭታችን አሁን ጀመረ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በሰጡት ጋዜጣዊ መግለጫ በቅርቡ የተወሰኑ ፖለቲከኞች ከስር የተፈቱት በፖለቲካ አመራሩ የጋራ ውሳኔ መሆኑን ተናገሩ።
ክፉ ወይም መጥፎ ወይም ፉንጋ ሰላም የለም። በጣም ጥሩ ተብሎ የሚወደድ ጦርነት የለም። በእርግጥ በመካከላቸው ልዩነቶች ቢኖሩ ሰላም እስካደረገ ድረስ ሰላም ሊያመጣ እስከቻለ ድረስ የፍትህ ጉዳዮች፣ የኩልነት ጉዳዮች እነዚህ በሙሉ በኋላ የሚደርስባቸው ናቸው። በዋናነት የሰላም መጥፎ የለውም ብዬ ስለማመን ከዛ የተነሳ ለሰላም ካለው ከፍተኛ አስተዋጽኦ የተነሳ መልካም ጅምር ነው የሆነ የማምነው።
በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ዮናስ አዳዬ ናቸው የሰማችኋቸው። ሰሞኑን የኢትዮጵያ መንግስት ባሳለፈው በዚህ ውሳኔ ላይ የሰጡትን አስተያየት በአብይ ዘገባችን ይዘናል። ረቡዕ ጥር 4 2014 ዓ.ም ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ ነው። ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አበባየሁ ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና በተለያዩ የኢትዮጵያ ከተሞች ከሚገኙ ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያም የሰዓቱን ያለን ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ረቡዕ በተሽከርካሪ መኪና ላይ በተጠመደው የአጥፍቶ መጥፋት የፍንዳታ ጥቃት ቢያንስ 9 ሰዎች መገደላቸውና ሌሎች 9 ሰዎች ደግሞ መቁሰላቸው ተገለጠ። ጥቃቱ የደረሰው በሞቃዲሾ አውሮፕላን ማረፊያ አቅራቢያ በቡድን ይጓዝ በነበረ የመንግስት ደህንነት ተሽከርካሪዎች ቡድን ላይ መሆኑ ተመልክቷል። የዓይን እማኞች በከፍተኛው ፍንዳታ በአቅራቢያው በነበሩ ህንፃዎች ቆመው የነበሩ ተሽከርካሪዎች ላይ ጉዳት መድረሱን ገልጸዋል። የሶማሊያው ፖሊስ ቃል አቀባይ ሐሰን አሊ በአደጋው 9 ሰዎች መገደላቸውንና ሌሎች 9 ደግሞ መቁሰላቸውን አስታውቀዋል። በተሽከርካሪዎች ውስጥ ከነበሩትና ከሞቱት መካከል አንዱ የሞቃዲሾ ረዳት ከንቲባ አሊ ያሬ አሊ እንደሚገኙበት ሲገለጽ፣ ይህ የሟቾቹን ቁጥር 10 እንደሚያደርሰው ተዘግቧል። የቪኦኤ ዘጋቢ ለመንግስት ቅርበት ያላቸው ምንጮችን ጠቅሶ ከቦታው እንደዘገበው በተሽከርካሪዎቹ ውስጥ እነማን እንደነበሩ ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልታወቀም። ሌሎች የዓይን እማኞች የጥቃቱ ኢላማ የነበረው በአቅራቢያው ሲያልፍ የነበረ የተባበሩት መንግስታት ድርጅት ተሽከርካሪዎች ቡድን መሆኑን መግለጻቸው ተመልክቷል። ለጥቃቱ ኃላፊነቱን የወሰደው አልሸባብ ጥቃቱ ኢላማ የተደረጉት የሶማሊያ መንግስትና የውጭ አገር ባለስልጣናት መሆናቸውን አመልክቷል። በሞቃዲሾ የዩናይትድ ስቴትስ ኤምባሲ ድርጊቱን አውግዟል። በሶማሊያ ለረጅም ጊዜ ሲተላለፍ የቆየው የምክር ቤት አባላት ምርጫ እንደ አውሮፓ አቆጣጠር የካቲት 25 እንደሚካሄድ ተገልጿል። የቡርኪና ፋሶን መንግስት ለማወክ አሲራዋል ያሏቸውን 8 ወታደሮች ይዘው ማሰራቸውን የአገሪቱ ባለስልጣናት አስታወቁ። ከዋና ከተማይቱ ዋጋዱጉ ሪፖርተራችን ሄንሪ ዊልኪንስ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
የቡርኪና ፋሶ ወታደራዊ አቃቤ ሕግ የሪፐብሊኩን ተቋማት ለመበጥበጥ ሲያደቡ ነበር ባላቸው 8 መኮንኖች ላይ ክስ አሰምቷል። ከሌሎች ከፍተኛ አዛዦች ጋር በዋና ተጠርጣሪነት የተያዙት ፕሬዝዳንቱ ባለፈው ሳምንት ከስራቸው ያነሷቸው ሌተናል ኮሎኔል ኢማኑኤል ዛንፋርና መሆናቸውን አቃቤ ሕጉ ተናግረዋል። ፕሬዝዳንት ሮሽ ካቦሬ አዛዡን ያነሷቸው ከአልቃይዳ ጋር ግንኙነት ሳይኖራቸው አይቀርም የተባሉ ሽብርተኞች በሀገሪቱ ሰሜናዊ አካባቢ በሚገኝ አንድ ወታደራዊ መደብ ላይ ባለፈው ወር አደጋ ጥለው 49 ሰው ከገደሉ በኋላ ነበር። መኮንኖቹ የታሰሩት ከትላንት በስቲያ ሰኞ ለሊት ሲሆን የተያዙበትን ቦታ ግን ባለስልጣናቱ አልገለጹም። የተባለውን ሴራ እንዴት እንደደረሱበት አቃቤ ሕጉ በጋዜጠኞች ሲጠየቁ በዚህ ሰዓት ከመገናኛ ብዙሃን ጋር መነጋገር አንፈልግም ሲሉ ምላሽ ሰጥተዋል። ከሰኞ ከሰዓት በኋላም አንስቶም የኢንተርኔትና የሞባይል ስልክ አገልግሎቶች መቋረጣቸው ተዘግቧል። ባለፈው ታህሳስ መጨረሻም ሀገሪቱን የደህንነት መጥፋት ስጋት ተቋሞች ሲያጥለቀልቋት መንግስት አገልግሎቶችን ለ8 ቀናት ያህል ዘግቶ ነበር።
በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ያሉ የአፍሪካ አገሮች የምዕራብ አፍሪካ የኢኮኖሚ ማህበረሰብ ህብረት አባል አገሮች ወይም ኢካዋስ በዚህ ሳምንት በማሊ ላይ የጣሉትን ማዕቀብ ምክር ቤቱ እንዲደግፈው ጠየቁ። በመፈንቅለ መንግስት ስልጣን የጨበጠው የማሊ ወታደራዊ ኃይል ምርጫውንና የሽግግር ጊዜውን በአምስት ዓመት ለማራዘም መወሰኑን በመቃወም ኢካዋስ ያስተላለፈውን ማዕቀብ የጸጥታው ምክር ቤት እንዲያከብርና እንዲተባበር በምክር ቤቱ የአፍሪካ አባላት መጠየቃቸው ተመልክቷል። የምዕራብ አፍሪካ አገራት በየብስና በአየር ከማሊ ጋር የሚያገናኛቸውን የንግድ ግንኙነት አቋርጠዋል። ማሊም ሙሳኒውን ካስተላለፉባት አገሮች ጋር ድንበሯን በመዝጋትና አምባሳደሮቿን በመጥራት አጸፋውን መልሳለች። የተባበሩት መንግስታት ድርጅት 15,000 የሰላም አስከባሪዎችና ፖሊሶች በአገሪቱ ውስጥ ያሉ ሲሆን የሽግግሩን ጊዜ አስመልክቶ አስቸኳይ መፍትሄ እንዲሰጡ አሳስቧል። በሌላ በኩልም የማሊ ወታደራዊ መንግስት በሩሲያ የሚደገፍ የቅጥር ወታደሮችን ወደ አገሪቱ መጋበዙ በዘገባው ተመልክቷል። የመን ውስጥ በሳውዲ አረቢያ የሚመራው ወታደራዊ ጥምረትና የየመን አጋሮቻቸው በኢነርጂ ሀብቷ የምትታወቀውን ሻቧ ክፍለ ሀገር ሙሉ በሙሉ መያዛቸውን አስታወቁ። ሁኔታው የአገሪቱን መናገሻ ሰነአንና አብዛኛውን ሰሜናዊ አካባቢዎቿን ተቆጣጥረው ለሚገኙ በኢራን ይደገፋሉ ለሚባሉት ሁቲዎች ከፍተኛ ጉዳት መሆኑ ተነግሯል። የአሁኑ የጥምረቱ እንቅስቃሴና ድል አጎራባች ወደ ሆኑት የማሪብ ክፍለ ሀገር አካባቢዎች ለመዝለቅ አመቺ ሁኔታና መንገድ የሚጠርግለት እንደሚሆን ተንታኞች አመልክተዋል። ኤድዋርድ የራኒያን ከካይሮ ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች።
ሳውዲ መሩ ጥምረትና የመናዊት የጎሳ መሪዎች የሆኑ አጋሮቻቸው የነዳጅ ሀብት ባለጠጋዋ ክፍለ ሀገር ሻቧን ሙሉ ለሙሉ ከተቆጣጠሩ በኋላ ትላንት ወደ አጎራባቿ ማራብ በረሃማ አካባቢዎች ሲገሰግሱ የሚያሳዩ የቪዲዮ ምስሎችን የግብፁ አረብ ሚዲያ ብሮድካስት ትላንት አውጥቷል። ማራብ ክፍለ ሀገር ውስጥ ቁልፍና ገዢ ናቸው በሚባሉ አካባቢዎች ላይ የጥምረቱ ኃይሎችም ሁጤዎቹም ለወራት ሲቆጣቆዙ ሰንብተዋል።
العمليه العسكريه طبعا كما ذكرت هي بدات فجر اليوم
كان هناك السعودي تمرت قال اقباي كولونيل تركي المالكي تلانت ريادوست ለጋዜጠኞች በሰጡት መግለጫ ማሪብን ለመያዝ ማለዳ ላይ የተጀመረው ፍልሚያ ሙሉን ቀን እየተካሄደ እንደነበር ተናግረዋል። ምንም እንኳን ሁቲዎቹ ሻቧ ላይ ስለደረሰባቸው ሽንፈት እስካሁን በአደባባይ የሰጡት መግለጫ ባይኖርም ውስጡን ግን ክፍለ ሀገሪቱን መነጠቃቸውን በግልጽ እንደሚናገሩ ተሰምቷል። ጥምረቱ ሰሞኑን በሁቲ ኃይሎችና በትጥቅ ክምችቶቻቸው ላይ የደረሰባቸው ተከታታይ ድብደባዎች ሁቲዎችን በእጅጉ ማዳከሙንና ወታደራዊ ብቃታቸውን መሸርሸሩን ለማፈግፈግም እንዲገደዱ እንዳደረጋቸው መሐመድ ቃሜዮም የሚባሉ የመናዊ ተንታኝ የሳውዲ መንግስት ይዞታ ለሆነው አል አረቢያ ቴሌቪዥን ተናግረዋል። ሁቲዎቹ ስደት ላይ በሚገኙትና በሳውዲ አረቢያ በሚደገፉት ፕሬዝዳንት አብዱራቡ መንሱር ሃዲ ኃይሎች ቁጥጥር ስር ወደምትገኘው የማሪብ ክፍለ ሀገር ዋና ከተማ ማሪብ በሚተኩሷቸው ተከታታይ ሮኬቶችና ሚሳኤሎች ቁጥራቸው የበዛ ሲቪሎችን መግደላቸውንና ማቁሰላቸው ተዘግቧል።
በዋሽንግተን ሲያትል ዩኒቨርሲቲ ተመራማሪዎች አሁን በዩናይትድ ስቴትስ ያለው የኮቪድ-19 ስርጭት ተጋላጮች ዕለታዊ ቁጥር በጥር 11/2014 ላይ ወደ 1 ሚሊዮን እንደሚያድግ የገለጹ ሲሆን ከዚያ በኋላ ግን በአንድ ጊዜ ወደ ታች እየወረደ እንደሚመጣ ገልጸዋል። ተመራማሪዎች ይህ የሚሆንበት ምክንያት ለአሶሺየትድ ፕሬስ ሲናገሩ ምክንያቱም በተባለው ቀን ሁሉም ሰው ለቫይረሱ የተጋለጠ ስለሚሆን ነው ብለዋል። የእንግሊዝ መንግስትም በየቀኑ 200,000 የነበረው የአዲስ ተጋላጮች ቁጥር አሁን ባለፈው ሳምንት ወደ 140,000 መውረዱን ገልጸዋል። በሌላም በኩል የካይዘር ፐርማነንቴ በደቡብ ካሊፎርኒያ ባደረገው ጥናት የኦሚክሮን ቫይረስ የሚያደርሰው ከባድ ጉዳት አነስተኛ መሆኑን አመልክተዋል። ወደ ሕክምና ተቋማት ከተወሰዱት 70,000 የኮሮና ቫይረስ ተጋላጮች መካከል 50,000 የሚደርሱት የመተንፈሻ መሳሪያ ያላስፈልጋቸውና ያልተገጠመላቸው መሆኑን አስታውቀዋል። በዚሁ ምርምር ዘገባ ከዴልታ ቫይረስ አንጻር የኦሚክሮን ቫይረስ ተጋላጮች የሆስፒታል ቆይታ እጅግ ያጠረ መሆኑን ተመልክቷል። በሌሎች ጥናቶችም የኦሚክሮን ቫይረስ ለመጀመሪያ ጊዜ በታየባቸው እንግሊዝና ደቡብ አፍሪካ ውስጥ ተመሳሳይ ሁኔታ መኖሩ ተገልጿል። ይህ በእንዲህ እንዳለም የዓለም ጤና ድርጅት የኮቪድ-19 ልዩ ክትባቶች አማካሪ ቦርድ አሁን ያሉት ክትባቶች ኦሚክሮንን ጨምሮ አዳዲሶቹን ቫይረሶች በመከላከል ረገድ ውጤታማ መሆናቸው እንደገና መፈተሽና መሻሻል ያለባቸው መሆኑን በመግለጽ አስጠንቅቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢንተርኔትና ኮምፒውተር ደህንነትና ያደገ የመጣው ጠፈር ላይ ግፊያ ለዓለም ምጣኔ ሀብት ያፈጠጡ አደጋዎች ናቸው ሲል የዓለም ኢኮኖሚ ፎረም አስታወቀ። ፎረሙ ዳቮስ ስዊዘርላንድ ከሚገኘው ዋና መቀመጫው ዛሬ ባወጣው ሪፖርት እነዚህ የአደጋ ስጋቶች የተደረጉበት እንዲሁም ዓለምን እያስጨነቁና እያሽመደመዱ ባሉት የአየር ንብረት ለውጥና የኮሮና ቫይረስ ፈተናዎች ላይ መሆኑን አመልክቷል። የሰሜን ኮሪያ መሪ ኪም ጆንግ ኡን አገራቸው ትናንት ያደረገችውን የሃይፐርሶኒክ ሚሳኤል ሙከራ በቦታው ተገኝተው መመልከታቸውን የመንግስት መገናኛ ብዙሃን ገለጹ። የሰሜን ኮሪያ መንግስት መገናኛ ብዙሃን ፕሬዚደንት ኪም የቆዳ ጃኬታቸውን ለብሰው አጉልተው በሚያሳይ መነጽር ከሚሳኤሉ መወንጨፊያው ጣቢያ ከሚመስል ስፍራ ሆነው ሲመለከቱ የሚያሳየውን ምስል አሰራጭተዋል። ሰሜን ኮሪያ ባለፈው ማክሰኞ የተኮሰችው የሙከራ ሚሳኤል እንደተፈለገው መዘወር የሚቻልና 1000 ኪሎ ሜትር ርቀት ላይ ያለ ኢላማውን አሳምሮ ሊመታ የሚችል መሆኑን የሰሜን ኮሪያ ዜና አገልግሎት አስታውቋል። ይህ ባለፈው ማክሰኞ ከተገመተው የበለጠ ርቀት የሚጓዝ ቢሆንም የደቡብ ኮሪያ መከላከያ ባለስልጣናት ግን መጓዝ የሚችለው 700 ኪሎ ሜትር ርቀት መሆኑን ገልጸው ያም ቢሆን እጅግ የተሻሻለው መሳሪያ መሆኑን አስታውቀዋል። አሁን የተሞከረው ሚሳኤል ከድምጽ ፍጥነት 10 ጊዜ እጥፍ ፈጥኖ ሊጓዝ የሚችል መሆኑን ባለስልጣናትን ጠቅሶ የሰሜን ኮሪያ ዜና አገልግሎት ዘግቧል። ይሁን እንጂ ባለሙያዎች ግን አብዛኞቹ ሚሳኤሎች ዛሬ ከድምጽ ፍጥነት 5 ጊዜ በላይ ፈጥነው የሚጓዙ ወይም ሃይፐርሶኒክ መሆናቸውን ገልጸው ዋናው ነገር ሚሳኤሎቹን ምን ያህል እንደ ልብ መዘወርና ኢላማቸውን በትክክል መምታት እንደሚችሉ ማወቁ ወሳኝ መሆኑን ይገልጻሉ። ከረጅም ጊዜ በኋላ የፕሬዝደንቱ በቦታው ተገኝቶ መመልከትና ስለ ሃይፐርሶኒክ ሚሳኤሎች አጋኖ መናገሩ ለፖለቲካ ፍጆታ የዋለ ፕሮፓጋንዳ ሊሆን እንደሚችልም ባለሙያዎቹ ገልጸዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጥር 4 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ 22 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ግንኙነት መደረጉ ያለውን እንግዲህ ውጥረቱን ቢያንስ ሁለቱ ያላቸውን ሀሳቦች ግልጽ እንዲገነዛዘቡ ለማድረግ ከዛም አልፎ ደግሞ ምናልባትም ያለውን ጉዳይ መፍትሄ ሊያመጣ የሚችል ነው።
ሁለቱም ወገኖች እርስ በርስ በተከባበረ ሁኔታ የሁለቱን ሀገሮች ኢንተረስ ፍላጎት ማሟላት የሚቻሉን ውይይቶች ማድረግ ይገባል። አሁን በቅርብ እንዳየነው በ24 ሰዓት ውስጥ አንዳንድ ውሳኔዎች በአስቸኳይ እንዲወሰኑ ማስገደድ እና ይህንን የተፈጠረውን አይነት ኮንፊውዥን እና ዲሳትስፋክሽን በህዝቡ ላይ እንዲፈጠር ማድረጉ እንደዚህ አይነት መሆን የለበትም።
የቀደሙት ዶክተር አደም ካሴ የዓለም አቀፍ ሕግና የፖለቲካ ጉዳዮች ተንታኝ፣ እሳቸውን ተከትሎ የሰማችኋቸው ደግሞ አቶ መስፍን ተገኑ የኢትዮጵያውያን አሜሪካውያን ሕዝብ ግንኙነት ኮሚቴ የተሰኘ ተቋም ሊቀመንበር ናቸው። በዲሞክራሲ በተግባር ቅንብራችን በሁለተኛው አጋማሽ ይመለሳሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በቅርቡ የተወሰኑ ፖለቲከኞች ከስር የተፈቱት በፖለቲካ አመራሩ የጋራ ውሳኔ መሆኑን መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በሰጡት መግለጫ ለሀገራዊ ምክክሩ ስኬታማነት መንግስት መከፈል ያለበትን ዋጋ ሁሉ ይከፍላል ብለዋል። መንግስት ያሳለፈው ውሳኔ በኢትዮጵያ ሰላምን ለማረጋገጥ አበረታች ጅምር መሆኑንና እርሳቸውም እንደሚደግፉት ከአሜሪካ ድምጽ ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ዮናስ አዳዬ ተናግረዋል። ኬኔዲ አባተ ዝርዝሩን ይዟል።
የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በእስር ላይ ይገኙ የነበሩ የተወሰኑ ፖለቲከኞች ከእስር የተለቀቁት መንግስት ለአካታች ምክክር መድረኩ የተመቻቸ ፖለቲካዊ ሁኔታን መፍጠር የሚጠበቅበት በመሆኑ ነው ብለዋል። ውሳኔውም በፖለቲካ አመራሩ ስምምነት እንደተወሰነ ነው የተናገሩት።
ቀጣዩ አካታች ብሔራዊ ውይይቶች ምቹ የፖለቲካ ሁኔታ ለመፍጠር ዘላቂ ሰላምን እንዴት እናሰፍናለን? በምን አይነት የፖለቲካ ርምጃዎች መወሰድ አለበት? በሚሉት ጉዳዮች ላይ የፖለቲካ አመራሩ እንደ ፓርቲም እንደ መንግስትም ሰፊ ጊዜ ወስዶ ተወያይቷል። የፖለቲካ አመራሩ ለሀገራዊ አካታች ምክክሩ ምቹ ፖለቲካዊ ሁኔታ ለመፍጠር ሲባል ከጉዳዩ ጋር ተያያዥነት ያለባቸው የተወሰኑ እስረኞች መቋረጥ እንደሚገባም ተወያይቷል፣ ተከራክሯል፣ መጨረሻም በጋራ ወስኗል።
በአቶ ጀዋር መሐመድ እና አቶ እስክንድር ነጋ መዝገቦች ስር የነበሩ ተከሳሾች ክስ የተቋረጠበት ምክንያት በዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር ክሳቸው ከተቋረጠላቸው 6 ግለሰቦች የተለየ መሆኑንም ሚኒስትሩ አብራርተዋል።
የክሱ ማቋረጥ ውሳኔ ከተወሰነባቸው የክስ መዝገቦች 2 መዝገቦች በአቶ ጀዋር ሲራጅ መሐመድ እና በአቶ እስክንድር ነጋ ስም ያሉ ሲሆን የነዚህ ክሶች መቋረጥ መነሻው 2 ግለሰቦች በርካታ ተከታይ ያላቸው የፖለቲካ አመራር በመሆናቸው ለሀገራዊ ምክክሩ መድረክ አካታችነትና አሳታፊ የሚኖረውን ትልቅ ፋይዳ ታሳቢ በማድረግ የተወሰነ ነው። በሶስተኛው ክስ መዝገብ ደግሞ በነ ደብረጽዮን ገብረ ሚካኤል ስም የተካተቱ 6 ግለሰቦች የአሸባሪ ህወሓት ቡድን ስራ አስፈጻሚ ያልነበሩ፣ በሌሎችም መንግስታዊ አደረጃጀቶች ከሰሜኑ ጦርነት ጋር ተያይዞ የውሳኔ አካል ያልነበሩ ሆነው ከጤና ችግርና ከእድሜ መግፋት አንጻር ጉዳያቸው ታይቶ ለሰብአዊና ለርህራይ ሲባል ከእስር እንዲፈቱ የተደረጉ ናቸው። ከዚህ ውጪ በእነዚህ መዝገቦች ያሉ በሙሉ ክሳቸው የሚቀጥል ይሆናል ማለት ነው።
መንግስት ያሳለፈውን እስረኞችን የመልቀቅ ውሳኔ በተመለከተ ከአሜሪካ ድምጽ ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰርና ዳይሬክተር የሆኑት ዶክተር ዮናስ አዳዬ ውሳኔው በኢትዮጵያ ሰላምን ለማረጋገጥ አበረታች ጅምር መሆኑን ይገልጻሉ።
የኔ አስተያየት በሰላም ጥናት ሳይንስ ላይ የተመሰረተ ነው። ክፉ ወይም መጥፎ ወይም ፉንጋ ሰላም የለም። በጣም ጥሩ ተብሎ የሚወደድ ጦርነት የለም። በእርግጥ በመካከላቸው ልዩነቶች ቢኖሩም ሰላም እስካደረገ ድረስ፣ ሰላም ሊያመጣ እስከቻለ ድረስ የፍትህ ጉዳዮች፣ የእኩልነት ጉዳዮች እነዚህ በሙሉ በኋላ የሚደርስባቸው ናቸው። ግን በዋናነት የሰላም መጥፎ የለውም ብዬ ስለማመን ከዚያ የተነሳ ለሰላም ካለው ከፍተኛ አስተዋጽኦ የተነሳ መልካም ጅምር ነው ብዬ ነው የማምነው። አንዳንድ ሰዎች ይሄ ለመጀመሪያ ጊዜ በግልጽ የታየው ነገር ምንድን ነው የፖለቲካ ውሳኔ እና የህግ አካሄድ ተጋጩ ብሎ የሚከራከሩ ሰዎች አሉ። እውነት አላቸው። እዛ ላይ እነሱንም መጀመሪያ አክኖሎጅ ወይም ተቀብዬ ማለፍ አለብኝ። ምክንያቱም አስቀድሞ እነዚህ የታሰሩበት ምክንያት ኦልሬዲ በወንጀል የሚፈለገው ህዝቡ ራሱ ያውቃል። ስለዚህ ስጠብቅ የነበረው ምንድን ነው የመጨረሻው የህግ ውሳኔ ነበር። ነገር ግን ሰላምን በሰላማዊ መንገድ ተግባራዊ ለማድረግ የተወሰደ እርምጃ ነው ብለው ወደ ማመን ስንሄድ እውነትም የፖለቲካ ውሳኔው በህዝቡ መካከል ያለውን በጣም የጠለቀ ልዩነት መከፋፈል፣ በተለይ ከጦርነት የተነሳ ያን ልዩነት እንደው ለማጥበብ ስነ ልቦና ሀውስ ለመጀመር ያክል ጠቃሚ ነው። አሁን ከኔ ጋር የማይስማሙ ሰዎች እንደሚኖሩ እርግጠኛ ነኝ፣ መኖርም አለባቸው። ነገር ግን ዋናው ትኩረታችን ከነ ኢፍትሐዊነቱም ከነ ጭቆናውም ሰላሙ ኖሮ በሰላሙ ውስጥ መደራደሩ፣ መከራከሩ፣ መጨቃጨቁ ከዚያም ወደ ፍቅር፣ ወደ አንድነት፣ ወደ ሰላም መምጣት ይችላል ብዬ ስለማመን የፖለቲካ ውሳኔውን ያየሁት እንደ አዎንታዊ እርምጃ።
አቶ ጀዋር መሐመድ እና አቶ እስክንድር ነጋ ስር የተከሰሱ ተከሳሾች ያው ከዚህ ከሀገራዊ መግባባቱ ምክክሩም ጋር በተያያዘ ታሳቢ ተደርጎ እንደተለቀቁ ክሳቸው እንደተቋረጠ ነው የሚገልጸው መንግስትና ሌሎቹ በዶክተር ደብረጽዮን ስር የታሰሩት የነ አቶ ስብሐት ነጋ ደግሞ ከሰብአዊነት ጋር የተያያዘ እንደሆነ ነው የሚገልጹት። ምናልባት ይሄ ውሳኔ ከህወሓት ጋር ላለው ልዩነት እንደ መፍትሄ እንደው አንድ እርምጃ ወደ ሰላም ሊያስኬድ የሚችል ሊሆን ይችላል። ከዚህ አንጻር
የኔ መልስ አዎንታዊ ነው። አዎን ነው። ሰላም ከትንሹ ነው የሚጀመረው፣ ከሰላም ጋር ነው የሚጀመረው፣ ከጥቃቅን ከፈጋጭ ጋር ነው የሚጀመረው። እንኳን ይህን የሚያክል በህዝቡ መካከል ትልቅ ልዩነት የፈጠረውን እሰኞቹን ሁለቱንም አሁን የጀዋርና የእስክንድር መፈታት ብቻ ሳይሆን የነሱም አሁን አቶ ስብሐትን መፈታት ሰላምን ለማምጣት የመጀመሪያ እርምጃ አድርጌ አለማለሁ። በመካከል ያሉ በውስጡ ያሉ ችግሮች ሁሉ በንግግር ሊፈቱ የሚችሉ ናቸው።
ይሁን እንጂ ውሳኔው በበርካታ ኢትዮጵያውያን ዘንድ ቁጣ መቀስቀሱና ጠቅላይ ሚኒስትሩም ይህንኑ ማመናቸው ይታወቃል። የአሜሪካ ድምጽ ያነጋገራቸው የደሴ ከተማ ነዋሪዎች እንዲሁም ሌሎች ብዙ ሰዎችም ውሳኔውን በመቃወም ሐሳባቸውን መስጠታቸው የሚታወስ ነው። ዶክተር ዮናስ አዳየ በዚህ ጉዳይ ላይም አስተያየታቸውን ሰጥተውናል።
ህዝቡ ለምን ተቆጣ? መጀመሪያ የትኛው ህግ የምለውን ማየቱ በጣም አስፈላጊ ነው። ህዝቡ በተለያዩ መልክ ክቡር ጠቅላይ ሚኒስትሩ የተናገሩበት ሁኔታ አለ። ግን በእኔ እይታ ህዝቡ በዋናነት በመንግስት ላይ እምነት አሳድሯል። አብዛኛው ህዝብ ምክንያቱም የመረጠው መንግስት ስለሆነ ኢትዮጵያ ብሎ ሁሌ የሚያቀነቅን እውነትም ኢትዮጵያዊነቱን ደግሞ በተግባር ያሳየ ጠቅላይ ሚኒስትሩ ራሳቸው እስከ ጦር ሜዳ ድረስ ሄደው እየተዋጉ የምናምናቸው እንዴት እኛን ሲያማክሩ እንዴት እኛ ሳንሰማ ይሄ ነገር ስለ ልቡና ዝግጅት ሳናደርግ ለምን ሆነ እንዲህ የሚል ጥያቄ ነው ተነስተው። ያ መነሻው ምንድነው? ለመንግስት ካላቸው ከጥል ስሜትና ፍላጎት የተነሳ ነው ብዬ አስባለሁ። ከዚህም የተነሳ ደፍነት ላይ ዋናውን አላማውን ሲያገኝ ማለትም አላማው ህዝብን የበለጠ ለማቀራረብ ሰላምን በሰላማዊ መንገድ የምለውን ፍልስፍና በተግባር ላይ ለማዋል በዓለም አቀፍም ደረጃ ኢትዮጵያን ገጽታ የሚያሳምር የሚያርም መሆኑን ሲረዳው ደፍነት ህዝቡም ተዋል ብዬ አምናለሁ።
መንግስት የወሰደው እስረኞችን የመፍታት እርምጃ በዩናይትድ ስቴትስ እና በሌሎች ሀገራትም ድጋፍ እያገኘ ነው። በኢትዮጵያ ያለው ቀውስ ለዩናይትድ ስቴትስ በጣም ፈታኝ ሆኖ መቆየቱን የተናገሩት አንድ የሀገሪቱ መንግስት ከፍተኛ ባለስልጣን በቅርብ ቀናት ውስጥ ጠቅላይ ሚኒስትር አብይ አህመድ እስረኞችን በመፍታት ለውይይት በራቸውን ክፍት በማድረግና የሰብአዊ አቅርቦትን በተመለከተ ማሻሻያ ለማድረግ ቃል በመግባት በርካታ አዎንታዊ ምልክቶችን ማሳየት ጀምረዋል ብለዋል። ጥር 2, 2014 ዓ.ም. በስልክ ጋዜጠኞች መግለጫ የሰጡት ማንነታቸው ያልተጠቀሰው እኚህ ባለስልጣን ከትግራይ ወገንም ለውይይት ዝግጁ መሆናቸውን እንዳሳዩ አመልክተዋል። ነገር ግን ከስካሁኑ በአንጻራዊነት ገንቢ ያሉት ይህ የሁለቱ አካላት አቋም ለምን ያህል ጊዜ እንደሚቆይ ማወቅ አስቸጋሪ ነው ማለታቸውንም ዋይት ሃውስ በድረገጹ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ ደግሞ ወደ ኦሮሚያ ይወስደናል። የኦሮሚያ ብሔራዊ ክልላዊ መንግስት በዛሬው ዕለት ለጋዜጠኞች በሰጠው መግለጫ ያስቸኳይ ጊዜ አዋጅ ከታወጀ ወዲህ ከ2000 በላይ በሚሆኑ በክልሉ ውስጥ በሚንቀሳቀሱ የሸኔ ታጣቂዎች ላይ እርምጃ መውሰዱን ተናገረ። የኦሮሚያ ክልል የኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንደገለጹት በመቶዎች የሚቆጠሩ የቡድኑ ታጣቂዎች ሲማረኩ ለአባገዳዎችም እጃቸውን እየሰጡ ነው ብለዋል። ራሱን የኦሮሞ ነጻነት ጦር መንግስት ደግሞ ሸኔ ከሚለው ታጣቂዎች ቡድን አመራሮች በዚህ ዙሪያ የተሰማ ነገር ግን ለጊዜው የለም። በሌላ በኩል በተፈጥሮና በሰው ሰራሽ አደጋዎች ለተፈናቀሉ የተለያዩ ክልሎች ነዋሪዎች እርዳታ እየደረሰላቸው መሆኑን አቶ ኃይሉ አዱኛ ገልጠዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦሮሚያ ብሔራዊ ክልላዊ መንግስት በመግለጫው የክልሉን ሰላምና ደህንነት ለማስጠበቅ በተወሰደው የህግ የማስከበር ስራ በሺዎች የሚቆጠሩ የሸኔ ታጣቂዎች ላይ እርምጃ እንደተወሰደ ገልጿል። ከታህሳስ 16 2014 ቀን ጀምሮ እስከ ታህሳስ 30 2014 ቀን ብቻ በክልሉ የሚንቀሳቀሱ 876 ታጣቂዎች ላይ እርምጃ ተወስዷል ሲሉ የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናግረዋል።
የመንግስት የጸጥታ አካላቶች በሽብርተኛው ቡድን ላይ የማያዳግም እርምጃ እንዲወስዱ የማድረግ ስራ ተሰርቷል። በዚህም ከታህሳስ 16 እስከ ታህሳስ 30 ብቻ በአራቱ የወለጋዎች፣ ሁለቱ ሸዋ ምዕራብና ሰሜን ሸዋ፣ ሁለቱ ጉጂዎች ላይ የሽብርተኛ ቡድን ላይ በተወሰደው እርምጃ 876 ታጣቂዎች ተደምስሷል ማለት ነው። የአስቸኳይ ጊዜ አዋጁ ከታወጀ ወዲህ በአሸባሪው ቡድን ላይ የተወሰደው እርምጃ 2439 ነው። ስለዚህ እርምጃውንም አጠናክረን እየወሰድን እንገኛለን። በመቶዎች የሚቆጠሩ ደግሞ ቁስለኛ ሆኗል። ሌላው ተማርኳል ማለት ነው።
የክልሉን ሰላም ለማስጠበቅ በተደረገው ጥሪ መሰረት ጋቸነ ስርና የተባለው አደረጃጀት አመርቂ ውጤት ተመዝግቧል ያሉት አቶ ኃይሉ ወደ ታጣቂዎቹ የተቀላቀሉ ወጣቶች በአባገዳዎች በተደረገላቸው ጥሪ እጃቸውን ሰጥተዋል ሲሉም ገልጸዋል።
በተለያዩ የኦሮሚያ ዞኖች በተደረገው ጥሪ መሰረት ወጣቶች ወደ ማህበረሰቡ በሰላም እየገቡ እጃቸውን እየሰጡ ለአባገዳዎች እየሰጡ በህዝቡ ባህል መሰረት ምህረት ተደርጎላቸው ወደ ማህበረሰብ እየተቀላቀሉ ይገኛል። እስካሁን 312 የሚሆኑ ወጣቶች የሽብርተኛውን ቡድን የተቀላቀሉ ወደ ማህበረሰቡ እንዲመለሱ ተደርጓል። ለሰላም የሚደረገው ጥረት ተጠናክሮ ይቀጥላል። በዚህ ውጤቶች ተገኝቷል።
በተጨማሪም በክልሉ ለተፈጥሮና ሰው ሰራሽ አደጋ ለተጋለጡ ለክልሉ ነዋሪዎች መንግስት አስፈላጊውን እርዳታ እያደረሰ ነው ሲሉ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ በመግለጫቸው ተናግረዋል። በዚህም በቦረናና በምስራቅ ባሌ 4 የወለጋ ዞኖችና በሌሎች የክልሉ አካባቢዎች ለተፈናቀሉ ዜጎች እርዳታ የማድረስ ስራ እየተከናወነ ነው ሲሉ አቶ ኃይሉ ገልጸዋል።
በቦረና 166,136 የሚሆኑ ሰዎች በዚህ ችግር ተጠቂ ሆነዋል። በምስራቅ ባሌ 251,662 በዚህ በድርቅ ምክንያት ለችግር ተጋልጧል ማለት ነው። ይሄ ችግር የሰው ህይወት ላይ ጉዳት እንዳያደርስ መንግስት ካለው በጀት መድቦ የእርዳታ እህል እያደረሰ ይገኛል። በሌላ በኩልም ደግሞ ከብቶች ላይ የሚደርሰውን ጉዳት ለመቀነስ ውሃና የመኖ አቅርቦትን እየሰራ ይገኛል ማለት ነው። በቦረና ዞን እስካሁን 125,608 ኩንታል የሚሆን እርዳታ እህል አቅርበናል። በባሌ ዞን ደግሞ 23,050 የሚሆን ኩንታል አቅርበናል። የውሃ አቅርቦትንም በተመለከተ በቦረና ዞን 38 ቦቴዎችን አቅርበን ውሃ የማመላለስ ስራዎችን እየሰራው ይገኛሉ። በምስራቅ ባሌ 14 ቦቴዎችን መንግስት በራሱ ወጪ የውሃ ማመላለስ ስራ እንዲሰሩ አድርጓል ማለት ነው። የከብቶችን መኖን በተመለከተ 344,904 ከብቶች መኖ አቅርበናል ማለት ነው።
በሰላም ችግር ለተፈናቀሉ የክልሉ ነዋሪዎች ወደ ቀያቸው የመመለስ ስራ እየተሰራ ነው። እንደ ኃላፊው ገለጻም
በጸጥታ ምክንያት ከቤት ንብረታቸው የተፈናቀሉ ዜጎቻችን ቁጥራቸው ወደ 563,828 ይሆናል ማለት ነው። ይሄ በአራቱም ወለጋ፣ በምዕራብ ሸዋ፣ ሰሜን ሸዋ ሁለቱ ጉጂዎች ላይ ምስራቅና ምዕራብ ጉጂ የሚመለከት ይሆናል ማለት ነው። መንግስት አቅም በፈቀደ ቁጥር እነዚህ ዜጎቻችን ለከፋ ችግር እንዳይጋለጡ እየሰራ ይገኛል። ከቤት ንብረታቸው ለተፈናቀሉ የጸጥታው ሁኔታው በተረጋጋበት ቦታ የመልሶ ማቋቋም ስራ እየተሰራ ይገኛል። ይሄንም አጠናክረን የምንቀጥል ይሆናል ማለት ነው።
የክልሉ መንግስት በታጣቂዎች ላይ ተወሰደ ስላለው እርምጃ አስመልክቶ ራሳቸውን የኦሮሞ ነጻነት ጦር፣ መንግስት ደግሞ ሸኔ ከሚላቸው ታጣቂዎች አመራሮች የተሰማ ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ተከታዩ ርዕስ ደግሞ ወደ ኢትዮጵያና ጎረቤት ኬንያ ጉዳይ ይወስደናል። የኢትዮጵያና የኬንያ የሃይማኖት ተቋማት ጉባኤዎች በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ መፈራረማቸውን ይገልጣል። የሁለቱ ሀገሮች የሃይማኖት ተቋማት ጉባኤዎች በፓን አፍሪካዊ መንፈስ ትብብር ወደ ምስራቅ አፍሪካ ሀገሮች ለማስፋትም ዓላማ አላቸው ነው ያለው። መለስካቸው አመሃ ተከታትሎታል።
የሁለቱ ሀገሮች የሃይማኖት ተቋማት ጉባኤ በጋራ የትብብር መንፈስ ለመስራት መንገድ ሊከፍትና ሁኔታዎችን ሊያመቻች የሚያስችል የመግባቢያ ሰነድ ዛሬ በአዲስ አበባ ከተማ ተፈራረሙ። የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ከፊርማ ስነ ስርዓቱ በፊት ስለ ጉባኤዎቹ የመግባቢያ ሰነድ ይዘት ሲያስረዱ በሁለቱ ሀገሮች መንግስታት መካከል የቆየውን የትብብር ታሪክ አውስተዋል። ዛሬም ባሉት የሁለቱ መንግስታት መሪዎች መካከል የሚታየውን የተሻለ የትብብርና የመቀራረብ እንዲሁም አብሮ የመስራት አዝማሚያን በማጤንና መሰረት በማድረግ የኢትዮጵያ የሃይማኖት ተቋማት ጉባኤ የስራ አስፈጻሚ ቦርድ ከኬንያ የሃይማኖት ተቋማት ጉባኤ ጋር አብሮ ለመስራት መወሰኑን ተናግረዋል። አክለውም የጋራ መግባቢያ ሰነዱን ዋና ዓላማ ጠቁመዋል።
ይህንን በኬንያ የጀመርነውን እንዲሁም ወደ ምስራቅ አፍሪካ ማለትም ወደ ኢጋድ ሀገሮች የማሳደግ እና በተለይ በፓን አፍሪካ ይህንን ትብብር የበለጠ የኢትዮጵያ የመሪነቷን ሚና በመጫወት የሃይማኖት ተቋማት ተደራሽነትን አብሮ በመስራት በሰላም ግንባታ በጋራ ሴቶቻችን ለመስራት ያለምነውን የተለያዩን ሴቶቻችን ለማበልጸግ እንዲረዳን ከዚያ አኳያ የጋራ መግቢያ ሰነድ አስፈላጊነቱ ላይ ተነጋግረን ተማምነን በዚህ ላይ ውሳኔ ላይ ደርሰናል።
የጉባኤዎቹን የትብብር ስራ ሌሎች ዓላማዎችንም በተመለከተ ቀሲስ ታጋይ ይህን ብለዋል።
ሁሉም የሚጋሯቸው የጋራ የሆነ ዓላማዎች፣ ተልእኮዎችና ራዕዮች አላቸው። በመሆኑም በተለይ በሰላም አብሮ ስለመኖር በመከባበር እሴታችን ለመገንባት በሚያስችሉ ጉዳዮችና የሰብአዊ ክብር ማስጠበቅ እንዲሁም ጽንፈኝነትን በመከላከል በሃይማኖቶች መካከል መተማመንን በመፍጠር ይህንን ወደ ላቀ ደረጃ ማጎልበትን ባለመ መልኩ አብሮ ለመስራት ይህ የስምምነት ሰነዱ በውስጡ ያካተተ ነው።
የጉባኤዎቹ ጥምረት የጋራ ስራ ይሆናሉ ካሏቸው መካከል የሰላም ግንባታ አንዱና ዋና ጉዳይ እንደሆነም ቀሲስ ታጋይ ታደለ ገልጸዋል።
በእርቀ ሰላም ጉዳዮች እንዲሁም በሁሉም ሃይማኖቶች የሚያስተምሩ መልካም እሴቶች ላይ እንዲከበሩ፣ እንዳይሸራረፉ፣ ተከብረው እንዲቀጥሉ ከማድረግ አኳያ በደንብ አስተምሮ ላይ በማስጠት በቀጠና የሚታየውን ውጥረት የማርገብ ስራ በጋራ የሚሰራ ነው የሚሆነው። ሁለቱ ተቋማት እንግዲህ በተባበሩት መንግስታት በተለይ አካባቢ ጥበቃ ኢኒሼቲቭ አካል በመሆናቸው በአካባቢ ጥበቃ ላይ በደንብ አድርገው በትብብር እንደሚሰሩ በደንብ ያትታል። በተለይ ነውጠኝነትና ጽንፈኝነት ወይንም የዚህ አክራሪነትና የጥላቻ ንግግሮች ላይ በጣም በሲሪየስ ጉዳይ አድርገን በተለይ ሶሻል ሚዲያው ላይ አሁን ዓለምን ወደ አንድ መንደር እያመጣለውን በተለይ የዚህ የጥላቻ ንግግር እና ጽንፈኝነትን ያነገቡ ንግግሮች ላይ በትኩረት እምነት ተቋማቱ በጋራ የሚሰሩ እንደሆነም ያትታል።
በመግባቢያ ሰነዱ ፊርማ ላይ የሁለቱ ጉባኤዎች የሥራ አስፈጻሚ ቦርዶች ሰብሳቢዎች ብፁዕ አቡነ ጎርጎሪዎስና ሬቨረንድ ጆሴፍ ሞቲ ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ወዲህ ወደ ዩናይት ስቴትስ የሚመልሰን ደግሞ ለምሽቱ የመጨረሻው የመጽሔት ርዕስ ነው። ፕሬዚዳንት ጆ ባይደን የምራጮች መብት መከበር የአሜሪካውያን እሴት በመሆኑ ሊከበር ይገባዋል ሲሉ ምርጫን የሚገድቡ ሕጎች በግዛቶች እንዳይወጡ ሕግ እንዲጸድቅ እየጣሩ ናቸው። በአንጻሩ ተቀናቃኞቻቸው ሪፐብሊካኖች በበኩላቸው የምርጫ መጭበርበርንና የምርጫ ኮረጆ ደህንነትን ለማስጠበቅ ጥብቅ የሆነ የምራጮች ማንነት ማረጋገጫ ሊቀርብ ይገባል በሚል እየተከራከሩ ይገኛሉ። ኤደን ገረመው አኒታ ፓውል ከዋይት ሀውስ ያጠናቀረችውን ዘገባ እንደሚከተለው ታሰማናለች።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በምርጫ ሂደት ላይ ከግዛቶች ይልቅ የፌዴራል ተጽዕኖ ጎልቶ እንዲወጣ እንደ አውሮፓውያን አቆጣጠር በ2020 ከነበረው የምርጫ ውጤት ትምህርት መውሰድ ይገባናል ሲሉ ፖለቲካዊ ክፍፍል የፈጠረ ሕግ እንዲጸድቅ ግፊት እያደረጉ ይገኛሉ። ፕሬዝዳንቱ ትላንት ማክሰኞ በአትላንታ በነበራቸው ንግግር ላይ ሁለቱ ሕጎች እንዲጸድቁ አጽንኦት ሰጥተው አሳስበዋል።
ከዴሞክራሲ ይልቅ ጠቅላይነትን፣ ከብርሃን ጨለማን፣ ከፍትህ ፍትህ አልባነትን እንመርጣለን። እኔ በበኩሌ የቱ ጋር እንደምቆም አውቃለሁ። አልንበረከክም፣ አላፈገፍግም። የመምረጥ መብትንና ዴሞክራሲን ከሁሉም የውጭ ጠላቶችና ከሁሉም የሀገር ውስጥ ጠላቶችን ጭምር እታደጋለሁ። ነገር ግን ጥያቄው የሚሆነው የዩናይትድ ስቴትስ ሴኔት የቱ ጋር ነው የሚቆመው የሚል ነው።
ባለፈው አንድ ዓመት ጊዜ ውስጥ በትንሹ 19 የሚሆኑ ግዛቶች የመምረጥ መብትን ወይም ሂደትን በተመለከተ ሕጎቻቸውን ማሻሻላቸውን የኒውዮርክ ዩኒቨርሲቲ ብሬናን የፍትህ ማዕከል አስታውቋል። ፕሬዚዳንት ባይደን እንደ አውሮፓውያን አቆጣጠር በ1965 ዓ.ም የወጣውን ታሪካዊውን የመራጮች መብት አንቀጽን ማሻሻል ይሻሉ። ለዚህ በክርክር የሚያነሱት ደግሞ ግዛቶች በመራጮች ላይ የምርጫ ሂደትን ማክበድ፣ ማደናገርና ምቹ እንዳይሆን የሚያደርጉት ሂደት ቆሞ ሁሉም ነገር በፌዴራል በኩል መሆን አለበት የሚለው ነጥብ ሲሆን፣ ባይደን የቀድሞ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2020 በተደረገው ምርጫ ላይ የምርጫ ማጭበርበር ተደርጎብኛል ሲሉ የሚጠሩትን የጆርጂያ ግዛትን ለአብነት አንስተዋል። ይህን ለማረጋገጥ ግን ምንም አይነት ማስረጃ የለም። የቀድሞ ፕሬዚዳንት ትራምፕ የምርጫ ማጭበርበር ተደርጓል ማለታቸው ደግሞ እንደሚታወሰው እንደ አውሮፓውያን አቆጣጠር በጥር 6 2021 ዓ.ም የፕሬዚዳንቱ ደጋፊዎች ህግ አውጪዎች ለፕሬዚዳንት ጆ ባይደን መመረጥ እውቅና እንዳይሰጡ ወደ ማስገደዱ እንዲያመሩ አድርጓል በማለት ይሄ ክርክር ወሳኝ ነው ይላሉ ፕሬዚዳንት ጆ ባይደን። የአሜሪካ የኢንተርፕራይዞች ተቋም ባልደረባ ጆን ኮንፍሮንቲንግን ይሄ ከባድ የሆነ ትግል ነው ይላሉ።
It's still a pretty broad-based set of changes that would apply.
በየቦታው የሚደረገው ለውጥ እጅግ ሰፊ ነው። ስለዚህ በብሔራዊ ደረጃ የሚደረገው ለውጥ ግዛቶችን ከጨዋታ ውጪ አድርጋቸዋል። በዚህ ነገር ላይ ዲሞክራቶች በጣም ጓጉተዋል። ምክንያቱም ይሄን መሰለ ህጎች ባለፈው አመት እንደ አውሮፓውያን አቆጣጠር በጥር 6 የተከሰተውን ነገር እንዳይከሰት ለማድረግና ሌሎችም እነሱ የሚያነሷቸው ለውጦች ይታደጋል ብለው ያምናሉ። ያ እንዳለ ሆኖ ከሪፐብሊካኖቹ ወገን ግን ምንም አይነት ድጋፍ የለም።
የትራምፕ ፓርቲ አባላት ታዲያ ይሄንን በሰፊው ይቃወማሉ። ሪፐብሊካኖች የምርጫ ማጭበርበርን ማስቆም እንጂ ሰዎች እንዳይመረጡ የመገደብ ፍላጎት የላቸውም ይላሉ። የሴኔት አናሳዎች መሪ ሚች ማከነል
በሴኔቱ የአብላጫዎች መሪ ሴኔቱን ለመክፈል እየጣረ ነው። ክርክራቸው በሀገሪቱ ያሉ የግዛቶች ህግ ሰዎች ምርጫ እንዳያደርጉ ማስተጓጎል ፈጥረዋል የሚል ነው። ይሄ በየትኛውም የአሜሪካ ግዛት እየሆነ አይደለም።
ይሁንና የመራጮች መብት ቀስቃሾችና ታጋዮች ደግሞ በመራጮች ህጎች ውስጥ ግልጽ የሆነ ማግለልና መድሎች እንዳሉ መረጃ አለ ይላሉ። አንዳንድ አክቲቪስቶች ከፕሬዝዳንት ጆ ባይደን ቃላትን ሳይሆን ተግባርን ነው የምንሻው ሲሉ ይደመጣሉ። ሬቤካ ካሩተርስ ፍትሃዊ የሆነ ምርጫ ማዕከል ምክትል ፕሬዝዳንት ናቸው።
በዩናይትድ ስቴትስ በአሁኑ ሰዓት እያየን ያለ ነው ሁሉም ሰው ምርጫ ለማድረግ ተመሳሳይ የሆነ መብት እንደሌለው ነው። በተለይ ደግሞ ወጣቶች፣ አካል ጉዳተኞች፣ ጥቁሮች፣ ላቲኖች፣ እስያውያን፣ ቀደምት አሜሪካውያንና ከሌላ ሀገሮች ተሰደው መጥተው አሜሪካዊ የሆኑ ዜጎች በሙሉ የናንተ የመምረጥ መብት ያን ያህል አስፈላጊ አይደለም እየተባሉ ነው።
የሴኔት አብላጫዎች መሪ ሆኑት ቸክ ሸመር በህጉ ላይ ከቀጣዩ ሳምንት በፊት ምርጫ እንዲደረግበት ተማጽነዋል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ለዚህ ክፍል ቀዳሚው ዲሞክራሲ በተግባር ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ባለው ግጭት ዙሪያና ሰላምና እርቅን ማስፈን ስለሚቻልባቸው ሁኔታዎች ከሰሞኑ በስልክ መወያየታቸው ተዘግቧል። ይህ ውይይት በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ውጥረት የሚታይበትን ዲፕሎማሲያዊ ግንኙነት ለማርገብ አዎንታዊ ሚና እንዳለው የሚያነሱ የመኖራቸውን ያህል የኢትዮጵያን ወቅታዊ ሁኔታ በማጤን ዘላቂነቱን የሚጠራጠሩም አሉ። ሀብታሙ ስዩም የዚህን ሰሞንኛ ውይይት ፋይዳና ተያይዘው የሚነሱ ሀሳቦች ለመቃኘት ከህግና ፖለቲካ ተንታኝ እንዲሁም የሁለቱን አገሮች ግንኙነት በሚመለከቱ ጉዳዮች ንቁ ተሳታፊ ከሆነ አንድ ኢትዮጵያዊ አሜሪካዊ ተቋም ተወካይ ጨምሮ አነጋግሯል። ቀጥሎ ይሰማል።
በሰሜን ኢትዮጵያ ጦርነት በተቀሰቀሰ ማግስት ጀምሮ በዩናይትድ ስቴትስ እና በኢትዮጵያ መንግስታት መካከል ያለው ግንኙነት መልካም የሚባል አልነበረም።
የአሜሪካ መንግስት በአንድ በኩል እንደ ቀጪ፣ በሌላ በኩል ደግሞ እንደ አስታራቂ አይነት ያሉ ሁለት ውጥረት ያለባቸውን ኃላፊነቶች ለመወጣት ሲሞክር ነበር። በሁለቱ መካከል ያለውን አገራት ግንኙነት ሊያደናቅፍ ይችላል፣ ሊያበላሽ ይችላል የሚል ደረጃ ደርሶ ነበር።
ውጥረቱ ተባብሶ ፖለቲካዊና ምጣኔ ሀብታዊ ይዘት ያላቸው እቀባዎች መከታተል ሲጀምሩ የሁለቱ ሀገራት ግንኙነት ይበልጡኑ መሻከሩን አመላካች አድርገው የቆጠሩት ጥቂት አልነበሩም። በቅርቡ ግን ኢትዮጵያ የዩናይትድ ስቴትስ መንግስትን ጨምሮ በመልካም የታየ እርምጃ መውሰድ ጀምራለች። በእስር የከረሙትን የፖለቲካ እስረኞች መልቀቅ፣ በምርኮ የተያዙ የቀድሞ የህወሓት ባለስልጣናት ክስ መቋረጥን አስታውቃለች። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ የዚህን ውሳኔ ምክንያት እንዲያብራራሉ።
ለምን ለምትሉ፣ ይህ ውሳኔ የተወሰደው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ጉልበት ለመሰብሰብ ነው። ያልገባውና የሚከተል ማህበረሰብ ካለ አይኑን ገልጦ ማየትና ከጥፋት ጎዳና እንዲመለስ ለማድረግ ነው።
በዚህ እርምጃ ማግስት ነው እንግዲህ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት ማድረጋቸው የተሰማው። የአፍሪካ ቀንድን ህግና ፖለቲካ ተኮር ሁነቶችን ባንክሮ ለሚከታተሉት ኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋም ባልደረባ የሆኑት ዶክተር አደም ካሴ ሰሞነኛው ንግግር መልካም ጅምር ነው።
የኢትዮጵያን ጉዳይ ከኬንያ ከሌላ በቀጥታ ባልሆነ መንገድ ከማድረግ ይልቅ ቀጥታ በሁለቱ ኃላፊዎች መካከል ግንኙነት መደረጉ ያለውን እንግዲህ ውጥረቱን ቢያንስ ሁለቱ ያላቸውን ሀሳቦች እንዲገነዛዘቡ ለማድረግ ከዛም አልፎ ደግሞ ምናልባትም ያለውን ጉዳይ መፍትሄ ሊያመጣ የሚችል ነው። ነገር ግን ገና ይሄ እንግዲህ ንግግር ነው ያደረጉት እንደሚባለውም ሁሉም ላይም ሊስማሙም አይችሉም እና ያለውን ነገር እንደገና ሪሴት አድርጎታል ማለት ይከብዳል። ነገር ግን ጥሩ ጅማሩ ነው። በዚህ ከቀጠለም እንደ ኢትዮጵያ እንደ መንግስትም እንግዲህ ለአሜሪካ እና አውሮፓ ካሉ ሀገራት ጋራ ቅራኔ ቢኖርም ግንኙነቱን ማቋረጥ አይቻልም፣ ዲዝንጌጅ ማድረግ አይቻልም እንደ ሀገር ማለት ነው። ትልቅ አያለን ሀገራት እንደመሆናቸው ከዛ አንጻር የኢትዮጵያ መንግስት የእነሱን አዝማሚያ ነገሩን እንዲያስተካክሉ ማድረግ ነው እንጂ አልነጋገርም ማለት የሚያዋጣ ስትራቴጂ አይሆንም።
ዋይት ሀውስ ከሁለቱ መሪዎች ንግግር በኋላ ባወጣው ከጋዜጠኞች ጋር የተደረገ የጥያቄና መልስ መርሃ ግብር ወይም የጋዜጠኞች ማስገንዘቢያ ቅጅ ላይ ውይይቱ ኢትዮጵያ ውስጥ ያለውን ግጭትና ለሰላምና እርቅ የሚያደርሱ መልካም እድሎችን የተመለከተ መሆኑን ጠቁሟል። ወደ ተኩስ አቁም ፈጥኖ ለመድረስ የሰብአዊ ድጋፎች ስርጭትን ለማጠናከር መወሰድ ስለሚገባቸው እርምጃዎች መሪዎቹ መነጋገራቸውም ተገልጿል። ፕሬዚደንት ባይደን የቀጠለው በጠላትነት የመፈላለግ ሁኔታና የአየር ድብደባም እንዳሳሰባቸው መግለጻቸው ተነግሯል። የሁለቱ ሀገራት የንግግር ጅምር ዘላቂነት የሚወሰነው ግን በሀገሪቱ ውስጥ ባለው ግጭት መቀጠልና መቆም ላይ መሆኑን ዶክተር አደም ይጠቁማሉ።
ግጭቱ እስከቀጠለ፣ የሰብአዊ መብት ጥሰቶች እስከቀጠሉ ድረስ ግንኙነቱ ወደ እርቅ ይመጣል ማለት ይከብዳል። ምንድን ነው አሁን ይሄም በእኔ እምነት የመንግስትም ነገሩን ግጭቱን በሰላም የመጨረስ ከዛ ጋር በተገናኘ ደግሞ ግጭቱ ያመጣቸው ከፍተኛ የሆነ የሰብአዊ ሁኔታ ቀውስ ከዛም አልፎ ደግሞ ሀገሪቷንም ኪሳራ ውስጥ የከተተ እንደመሆኑ ከፍተኛ የሆነ ግንባታ ያስፈልጋል። ከዛ አንጻር ግጭቱ የማይቆም ከሆነ ውጥረቱ የሚቀጥል ነው የሚሆነው። ነገር ግን በእኔ እምነት አሁን የተወሰዱ እርምጃዎችም የሚያሳዩት ከዛም በፊትም ደግሞ አንዳንድ ምልክቶች ነበሩ። ነገሩን ይሄ ነገር በጦርነት ብቻ ሊያዋጣን የሚችል አይደለም እና ንግግር ሊያስፈልግም ይችላል የሚል እምነት ውስጥ የተገባ ይመስለኛል በፌዴራል መንግስት ደረጃ። ዋናው ጥያቄ እንግዲህ ሰላም የሚመጣበት በምን አይነት መንገድ ነው? መንግስት የሚፈልጋቸው ማሳካት የሚፈልጋቸው በሰላም ሂደት ውስጥ ምንድን ናቸው የሚለው ጉዳይ ነው የሚሆን እንጂ ነገሩን በጦርነት የመጨረስ አዝማሚያው የሚቀጥል ከሆነ ከሰላም ጋር ተገናኝቶ ደግሞ አገሪቷ ያለችበት ጉዳት የሰብአዊ መብት ጥሰት የሚቀጥል ከሆነ ከአሜሪካ ጋር ያለው ግንኙነት እንደሻከረ የሚቀጥልበት እድል ሰፊ ነው።
የዘላቂነት ነገር ከተነሳ በሀገራቱ መካከል የፍላጎትና የቅድመ ሁኔታ ሚዛን ሊኖር እንደሚገባ የሚጠቁሙት ደግሞ የአሜሪካ ኢትዮጵያ ሕዝቦች ግንኙነት ኮሚቴ የተባለው በሁለቱ ሀገራት ሕዝቦች መልካም ቅርርብና መተጋገዝ ላይ ለአመታት የሰራው ተቋም ሊቀመንበር አቶ መስፍን ተገኑ ናቸው።
መቼም ንግግር ጥሩ ነው፣ ዲያሎጉ መጀመሩ በጣም ጥሩ እርምጃ ነው። ኢትዮጵያ በአሁኑ ጊዜ ከአሜሪካን ጋር ያላትን ግንኙነት ማጠናከሯን ሁላችን የምንፈልገው ነገር ነው። የሁላችንም ደስታ እና ፍላጎት ይኸው ነው። እስካሁን ድረስ የምናየው ኢትዮጵያ ታደርግ የምትጠየቀውን ነገር ነው። አርጊ፣ ይሄን አርጉ የሚባለውን ነገር ሰምተናል። ምንድን ነው የሚደረገው ምላችሁ በይህን በማድረጋችሁ የሚለውን ለመስማት እና ለማየት ጉጉት አለ። እንደምታውቁት ኔጎሽሽን ዋን ወይ አይደለም። እንደዚህም እንዳልሆነ እርግጠኞች ነን። መንግስት የሚሰራውን ያክል ብለን ማመን አለብን። ግን እኛ በአሁኑ ጊዜ ስጋቱም ሀሳቡም ያለው አሜሪካን ጥቅምን በማስጠበቁ አንጻር የአሜሪካን መንግስት እየወሰደ ያለው እርምጃ የአሜሪካን መንግስትን ከማስጠበቁ አንጻር እንደሆነ የምንረዳው ሲሆን የኢትዮጵያ በኢትዮጵያ በኩልም የኢትዮጵያን ጥቅም ለማስጠበቅ ያለውም ሁኔታ እኩል በኩል ደረጃ መታየት እንዳለበት ነው።
ተቋሙ ኢትዮጵያ ወደ 40 የሚጠጉ የአፍሪካ ሀገራትን ተጠቃሚ ካደረገው የአፍሪካ የንግድ ዕድል አጎዋ ተጠቃሚነት ድንጋጌ እንዳትሰረዝ ሲጠይቅ ሰንብተዋል። በዋይት ሀውስ የጋዜጠኞች ማስገንዘቢያ ላይ ኢትዮጵያ ቀደም ብለው የቀረቡ ከሰብአዊ መብት መከበር ጋር የተገናኙ ቅድመ ሁኔታዎችን ካከበረች ውሳኔው ዳግም ሊታይ እንደሚችል ፍንጭ ተሰጥቷል። አቶ መስፍን ይህንን በመልካም ያዩታል። አብሮ መወሰድ አለበት የሚሉትንም እንዲጠቁማሉ።
እንደገና ይህን ሁኔታ እናያለን ማለቱ ጥሩ ነው። አስቸኳይ ቢሆን ደግሞ ይመረጣል። ምክንያቱም ፋብሪካዎቹ መዘጋት ከጀመሩ እና ሰዎች ስራ ማጣት ከጀመሩ በኋላ ጥቅሙ ብዙም ላይሆን ይችላል እና በአስቸኳይ መሆኑ ጥሩ ነው። ግን ከዛ ባሻገር ኢትዮጵያ ላይ እያሰቡና ያዘጋጁት የነበሩት ሳንክሽንስ በሙሉ መነሳት አለባቸው ባዮች ነን። በአሁኑ ጊዜ ንግግር ተጀምሯል። ፕሬዚደንቱና ፕራይም ሚኒስትሩ በቀጥታ እየተነጋገሩ ባሉበት ሰዓት እነ ሴኔተር ኩንስ እና የመሳሰሉ ሰዎች ሳንክሽን የሚለውን ነገር ማቆም አለባቸው ነው። አስፈልጋ አይደለም ነው ምንለው።
የዩናይትድ ስቴትስ መንግስትን ጨምሮ ለኢትዮጵያ አፍላ ሙገሳ ያሰጣት ያለው የፖለቲካ ስረኞች መፈታት ጉዳይ የሁለቱን ሀገራት የሐሳብ ቅርርብ የሚያደረጀውን ያክል የኢትዮጵያ ግዛት ውስጥ መረጋጋት ስጋት እንዳይሆን ግን ሁለቱም እንግዶቻችን ሐሳባቸውን ያጋራሉ። አቶ መስፍን ተገኑ በድጋሚ
ሁለቱም ወገኖች እርስ በርስ በተከባበረ ሁኔታ የሁለቱን ሀገሮች ኢንተረስ ፍላጎት ማሟላት የሚቻሉን ውይይቶች ማድረግ ይገባል። አሁን በቅርብ እንዳየነው በ24 ሰዓት ውስጥ አንዳንድ ውሳኔዎች በአስቸኳይ እንዲወሰኑ ማስገደድና ይህንን የተፈጠረውን አይነት ኮንፊውዥን እና ዲሳቲስፋክሽን በህዝቡ ላይ እንዲፈጠር ማድረጉ እንደዚህ አይነት መሆን የለበትም።
ዶክተር አደም ካሴ በበኩላቸው ከአንዳንድ ብሔር ተኮር ፖለቲከኞችና ተንታኞች በኩል የሚቀርቡ ማሳሰቢያዎችና ስጋቶችን በተገቢው ሁኔታ ማጤን ለዘላቂ ሰላም ያለውን ፋይዳ ያብራራሉ።
በሰሜን በኩል ሁለተኛ ዳግም ወረራ እንደማይካሄድ ቃል መግባት እንደ ባለፈው በደንብ ሳይሰራበት ሳይሆን ባለፈው እንግዲህ ጁን ሰኔ ላይ ምንም ችግር የለም ምንም አይመጣም ሲባል ነው ከዛ ወዲህ የገቡት እና ይሄ ነገር እንደማይደገም አንደኛ በአቅምን በማሳደግ ሁለተኛ የሰላም ሂደቱን በማጠናከር እንዳይደገም ማድረግ ኦሮሚያ ክልልም ደግሞ እንደዚሁ በመንግስት ደረጃም አሁን በተፈቱ በሚባሉት ሰዎችም እንግዲህ እነሱ ወንጀለኛ ሆኑም አልሆኑም ፈለጉትም አልፈለጉትም ከነሱ ጋር በተገናኘ ብዙ ሰው ተጎድቷል ብዙ ሰው አልቋል እና ያንን እንዳይደገም ጥረት ማድረግ አለባቸው እና በአማራ መሪዎች በኩል ያለው ጥያቄ ትክክለኛና ተገቢ እንጂ በቋንቋ ወይም በብሔር ላይ የተመሰረተ ጥያቄ እንዳልሆነ ተገንዝቦ ያንን ፍርሃት ያንን ኮንሰርን ሊታረምበት የሚችል መንገድ መፈለግ ነው እንጂ ጥያቄው ተገቢ ነው። በጣም ተገቢ ጥያቄ ነው።
ጠቅላይ ሚኒስትር አብይ አህመድ በቅርቡ በነበረ አንድ የሀገር ውስጥ መድረክ ላይ ባደረጉት ንግግር የሰሞነኛ ውሳኔያቸውን አንድምታ እንዲህ ለማስረዳት ሞክረዋል።
ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነዝገው ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላም መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እውነት ነው።
ወደ 120 ዓመታት የተጠጋው የዩናይትድ ስቴትስ እና የኢትዮጵያ ግንኙነት በዘመናት ውስጥ ወጣ ውረድ አልተለየውም። በተፈራረቁ መንግስታት አምሳል የሚለዋወጠው የግንኙነቱ መልክ ወጥ ባይሆንም ዩናይትድ ስቴትስ ዛሬም ድረስ ከፍ ያለ ሁሉን አቀፍ ድጋፍ ከምትሰጣቸው ሀገራት መካከል ኢትዮጵያ አንዷ ናት። በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ብቻ እንኳን ከ600 ሚሊዮን ዶላር በላይ በተለያየ መልክ የለገሰች ብቸኛዋ ዓለም አቀፍ ሀገር መሆኗን የዩናይትድ ስቴትሱ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ በጥቅምት 2021 ባሰራጨው ሪፖርቱ ላይ አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አድማጮች አሁን ኢትዮጵያውያን በአሜሪካ ዩናይትድ ስቴትስ ውስጥ በጆርጂያ ክፍለ ግዛት የአትላንታ የኢትዮጵያ ማህበረሰብ ማዕከል በ1.7 ሚሊዮን ዶላር ወጪ ለህብረተሰቡ አገልግሎት የሚሰጥ አንድ ስፍራ መግዛቱን አስታወቀ። ከ20 ሺህ በላይ ሰዎችን የሚይዝ መናፈሻ እንዲሁም ከ2 ሺህ በላይ የሚሆኑ ሰዎች ሊሰበሰቡበት የሚችል አዳራሽ ያለው ስፍራ መሆኑንም ወደ 15 የሚሆኑ ለተለያዩ የቢሮ አገልግሎቶች የሚውሉ ክፍሎች መኖራቸውን ጨምረው የአትላንታ ማህበረሰብ ማዕከል ዲሬክተር አቶ ዮናስ ታምሩ ለአሜሪካ ድምፅ ገልጠዋል። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታን ያነጋገራቸው እንደሚከተለው ያቀርበዋል።
የአትላንታ የህብረተሰብ ማዕከል ዳይሬክተር አቶ ዮናስ ታምሩ አትላንታ የሚገኙ ኢትዮጵያውያንን ከሌላው የሚለያቸው ነገር አለ ይላሉ።
እንደ ሌሎች ኮሚኒቲዎች ከመንግስት ድጋፍ ወይ ደጎማ ሳያገኙ ሳይጠብቁ ወይ ሳያገኙ በራሳቸው ገንዘብ አዋጥተው አትላንታ ላይ በጣም አንደኛ መንገድ ዋና መንገድ ላይ ያለ ትልቅ ስፍራ ነው። ምናልባት በአትላንታም ሆነ በሌላ ቦታ የሚኖሩ ሰዎች የቱፓክ ሴንተር በመባል የሚታወቀው 10 ኤከርስ ቦታ ነው። በጣም ትልቅ ነው። እሱን ነው የገዛ ነው። በዚህ ቦታ ላይ የራሱ የሆነ ከ20 ሺህ ሰው በላይ የሚይዝ መናፈሻ አለው። ከ2 ሺህ ሰው በላይ የሚይዝ አዳራሽ አለው። ለተለያዩ አገልግሎቶች የሚውል አዳራሽ ነው። ወደ 15 የሚሆኑ ኦፊሶች አሉት። እነዛም ለተለያዩ የማህበረሰብ አገልግሎቶች ለኪራይ የሚውል ነው።
ሙሉ ለሙሉ በአትላንታ ነዋሪዎች የተሸፈነ ወጪ መሆኑንም አቶ ዮናስ ይናገራሉ።
ስለዚህ ይሄንን ቦታ 1.7 ሚሊዮን ስንገዛው ይሄንን ገንዘብ ከየትኛውም የመንግስትም ሆነ የስቴት ድጋፍ ሳናገኝ በራሱ በአትላንታ ኢትዮጵያኖች የተውጣጣን የተዋጣ ገንዘብ ነው።
በተገዛው ስፍራ ላይ የነበረው ህንፃን ለማደስ በርካታ ስራዎች መደረጉን አቶ ዮናስ ገልጸው እንደ ግዢ ሁሉ የአትላንታ ማህበረሰብ ወጪውን መሸፈኑን ገልጸዋል። ትውልደ ኢትዮጵያውያኑ የማህበረሰቡ አባላት ስፍራውን መጠቀም በመጀመራቸው ትልቅ ወጪ ማዳን መጀመራቸውን አቶ ዮናስ ይገልጻሉ።
ይሄ 15 ከ20 ሺህ ሰው በላይ የሚይዘው መናፈሻ ካሁን በፊት ኢትዮጵያን አዲስ አመት ስናከብር $20,000 ለስቴዲየም ኪራይ እናወጣ ነበር። ዘንድሮ ግን በኮቪዱ ምክንያት 5,000 ሰው በላይ የሚታደምበት አዲስ አመት አክብረናል። ይሄን አዲስ አመት ስናከብር በራሳችን መናፈሻ ላይ የሰዓት ገደብ ሳይኖረን በፈለግን ሰዓት ገብተን በፈለግን ሰዓት የምንወጣበት በጣም ትልቅ መናፈሻ ተስተካክሎ ለጥቅም ውሏል። እንደዚሁም ደግሞ የ2,000 ሰው በላይ የሚይዝ ትልቅ የስብሰባ አዳራሽ ነበረ። ያ አዳራሽ ለስራ ላይ የሚውል ስላልነበረ ያንን አድሶ 12 ዩኒቶች ያሉት ኤሲ ዩኒት ያለው ነው። እሱ ሁሉ እንደ አዲስ ተነቅሮ ተገጥሞ ዩኒቱ ብቻ $101,000 በላይ ወጪ ያወጣንበት ነው። ፍሎሩ፣ ወለሉም እንደዚሁ ግድግዳውም በቀለም ተቀብቶ ወለሉም እንደዚሁ ተስተካክሎ አሁን ለስራ ላይ ውሏል።
ከዚህ በፊት ለተለያዩ ማህበራዊና ባህላዊ ዝግጅቶች የራሱ መሰባሰቢያ ቦታ ያልነበረው ማህበረሰብ አሁን ማግኘት የጀመረውን ጥቅም እንደሚከተለው ያብራራሉ።
ይህንን ከአሁን በፊት የአትላንታ ማህበረሰብ ለቅሶ በሚደርስበት ሰዓት ላይ እንደው ተሰብስቦ ሀዘኑ የሚገልጽበት በቂ የሆነ አትላንታ ማህበረሰብ የሚመጥን አዳራሽ አልነበረም። አሁን ግን በራሳችን ቦታ ላይ እንዲያውም በዚህ በኮቪዱ ምክንያት የሶሻል ዲስታንሲንግ የሚባል የአካላዊ ርቀት በሚባለው ሁኔታ ይሄ ትልቅ አዳራሽ ስለሆነ ሁለት ለቅሶች በአንድ ጊዜ ያስተናግድበትም ጊዜ አለ በዚህ ክፉ ጊዜ። በዚሁም ደግሞ ውስጥ እዚህ ለቅሶ ተቀምጠው በጣም ክፉ በነበረበት ጊዜ ራሱ ሰው ከውጪ ለቅሶ እየደረሰ የሚሄድበት ብዙ ሰዎችና ብዙ ኢትዮጵያኖችን አስተናግረዋል። እንደዚሁ ደግሞ በምርቃት ጊዜ ለሚመረቁ ከኮሌጅ የሚመረቁ ወጣት ተማሪዎችን እንደዚሁ ቤተሰብ እየተሰበሰበ የሚመረቅበት ለሰርግ፣ ለተለያዩ አገልግሎቶች እየዋለን ያለው
ማዕከሉ ለአዋቂዎች ብቻ ሳይሆን ለሕፃናትም የተለያዩ ማዋያዎችና ስልጠናዎችን በመስጠት እንደሚያገለግል አቶ ዮናስ አስረድተዋል።
ስለ ሕፃናት አስተዳደግ ወላጆችን ሰብስበን የተለያዩ ምሁራኖች፣ ዶክተሮች ተሰብስበው ወላጆች ሰዎችን ስልጠና የሰጡበትም አጋጣሚ አለ። በጣም ብዙ በተደጋጋሚ ይሄ ሁሉ የተደረገው በራሳችን አዳራሽ ውስጥ ነው። እንደዚሁም ደግሞ ህጻናት በዚህ ጊዜ ከቤት ውስጥ ይውለው አንዳንድ የቱቶሪያል ትምህርታዊ ነገሮችን ስልጠና የሚሰጥበትም መንገድ ነበር። እሱንም እንደዚሁ በበጎ ፍቃድ የሚሰሩ መምህራኖች ህጻናቶችን የሚያስተምሩበትና ስልጠና የሚሰጡበት አጋጣሚ ተፈጥሯል።
ይህ ሁሉ የሆነው የራሳችንን ቦታ በመግዛታችን ነው ያሉት አቶ ዮናስ ማዕከሉን ለማስመረቅ ስላለው ዝግጅት እንደሚከተለው ገልጸዋል።
ቃላይ ይሄንን የአትላንታ ማህበረሰብ ሲመኘው ሲቆጭበት የነበረው ከረዥም ጊዜ ዓመት እንግዲህ ኢትዮጵያ ኮሚኒቲ 1983 ዓ.ም ነው የተመሰረተው። እንግዲህ ሲወድቅ ሲነሳ ብዙ አመራሮችን ብዙ ኃላፊነት ቦታ የተቀመጡ ሰዎች ሲደከሙበት፣ ነገር ግን ጊዜውን ጠብቆ አሁን በእኛ ጊዜ የተሳካው ይህንን ሴንተር የመግዛት ሁኔታ አትላንታ ማህበረሰብ እንደው አሁንም በድጋሚ እንኳን ደስ አላችሁ እያልኩ እንግዲህ ከሰላሳ ምናምን ዓመት በፊት ጀምሮ በተለያየ አመራር ላይ በተለያየ አገልግሎት ሲያገለግሉ የነበሩት ሰዎች አሁን እኛን የሚመጥን ኢትዮጵያን የሚመጥን ትልቅ ሴንተር ስለገዛን ያንን የጋራ ደስታችንን የምናዋህድበት የምንገልጽበት የጋራ መድረክ ያስፈልገናል ብለን አሁን የማስመረቅ ይህን ሴንተሩን የማስመረቅ ዝግጅት ቅድመ ዝግጅት እያጠናቀቅን ነው። እንግዲህ ከዛሬ 30 ዓመት በህይወት ያሉትም ወይ ደግሞ በተለያየ ምክንያት ሀገር ለቀው የሄዱ ወገኖቻችንም ተሰብስበው መጥተው የድካማቸውን ውጤት የሚያዩበት ፍሬያማ የሆነበትን ድካማቸውን የሚያዩበትን የእንኳን ደስ አለን መልእክት በጋራ የምናከብረበትን በዓል ለማዘጋጀት በቅድመ ሁኔታ ላይ ያለ ነው እና እንግዲህ አሁን ደግሞ ሰሞኑን ይሄ ወረርሽኝ እንደ አዲስ ያገር ሽቱ አሁንም እሱ ላይ ትንሽ ያዝ አድርጎን ነው እንጂ ነገር ግን በሚቀጥለው ወር ቀንና ሰዓቱን በዚህ ሳምንት ውስጥ እንለያለን። እኛ በአምስት ብለን ወሰነን ነበር። ነገር ግን ይቺ ሰሞኑን እንዳዲስ ስለአገረሸ ትንሽ እሱ ላይ ማየት ስለሚኖርብን አንዳንድ የመንግስት መግለጫዎችን የምናይበት ከሲዲሲ የሚወጡትንም ዜናዎችን በሲዲሲ ውስጥ ያሉ ባለሙያዎች የሚያማክሩንም እነሱን እየጠየቅን ያለ ነው። በዚህ ሳምንት ውስጥ ቀኑን ወስነን ነገር ግን በእርግጠኝነት በሚቀጥለው ወር ውስጥ ነው።
ከ2000 በላይ ቋሚ አባላት ያሉት መሆኑን የሚገልጸው ማዕከል በወር እስከ 10000 ብር በላይ ሞርጌጅ የሚከፍል መሆኑን ገልጸዋል። በኮቪድ የተነሳ የተለያዩ ገቢ ማሰባሰቢያ ዝግጅቶችን ማድረግ አዳጋች የሆኑባቸው መሆኑንም ተናግረዋል። ይሁን እንጂ የእምነትና የንግድ ተቋማት ለማዕከሉ ትልቅ ድጋፍ እንደሚያደርጉለት አቶ ዮናስ ይገልጻሉ።
ለምናገር የአትላንታ ቢዝነስ ተቋማቶች በጣም በርካቶች ናቸው። የሬስቶራንቶች፣ የተለያዩ ፉድ ማርቶች፣ እንደዚሁ ጋር ስቴሽን፣ የተለያየ ብዙ አይነት ተቋማት አሉ። እንደዚሁም በጣም በርካታ እንደው ከአስር ያላነሱ የኦርቶዶክስ እምነት ቤቶች፣ እንደዚሁ ከስድስት ከአምስትም ያንሱ የፕሮቴስታንት እምነት ተቋማቶች አሉ። እንደዚሁም አንድ ሁለት የሚሆኑ መስጊዶች አሉ። እውነት ለመናገር ካለን እምነት ተቋማቶች እና ካለ ቢዝነስ ተቋማቶች ይሄ ኮሚኒቲ ይደርሳል ብሎ ማሰብ በጣም አይቻልም። የእምነት ተቋማቶች በነፍስ ወከፍ ኮሚኒቲውን እንደ ቤተክርስቲያኒቷ እንደ መስጊድ ተቋም ኮሚኒቲውን በጣም በቋሚነት የሚረዱበትና ዶኔት የሚያደርጉበት ድጋፍ የሚሰጡበትም አጋጣሚ አለ። እንደዚሁም የቢዝነስ ተቋማቶችም በጣም ኮሚኒቲውን በመጠየቃቸው መንገድ የማያሳፍሩ አንዳንዶቹ እንደውም ከመጠየቃችን በፊት ኮሚኒቲ ያስፈልገዋል፣ ድጋፍ ያስፈልገዋል እያሉ እየመጡ የሚረዱበት መንገድ ስላለ በጣም በርካታ የእምነት ተቋማቶች አሉበት፣ በጣም የንግድ ተቋማቶች አሉበት ነው ያለው። በተጨማሪ ደግሞ ማህበረሰቡ ራሱ በአትላንታ ላይ በጣም ብዙ ማህበረሰብ አለ። ምናልባት እንግዲህ በቅርቡ ነው የህዝብ ቆጠራ ነበረ። እዛ ላይ የሰሩ በተለያዩ ካውንቲዎች ያሉ ኢትዮጵያኖች የተሳተፉበት አለ። ምናልባት ተጠናኮ ሲመጣ መናገሩ ይሻላል። ነገር ግን ባለኝ ኢንፎርሜሽን ከ80,000 የማያንስ ኢትዮጵያኖች አሉ ተብሎ ይገመታል በአትላንታ ውስጥ።
እሳቸውን ጨምሮ ማዕከሉን በማገልገል ላይ የሚገኙት ያለምንም ክፍያ በትርፍ ጊዜያቸው በሚሰጡት የነጻ አገልግሎት መሆኑን አቶ ዮናስ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሐኪሙን ይጠይቁ ከትላንት በስቲያ ምሽት ፕሮግራማችን በኮቪድ-19 ዙሪያ የተጀመረ ቃለ ምልልስ ተከታይ ክፍል ነው ይዞ የቀረበው። ለሙያዊ ትንታኔው ዶክተር አሰፋ ጀጃው መኮንን በዩናይት ስቴትሱ የሮክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህመማንና ከእንቅልፍ ጋር ተያይዘው የሚመጡ የበሽታ አይነቶች ልዩ ሐኪምና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ተመልሰዋል። በቃለ ምልልሳችን መጨረሻ ባነሳነው ጥያቄ ነው የምንጀምረው።
ተደራሽነት የነበረበት ነው። ለምሳሌ እስራኤልን ብንወስድ ሶስተኛም ከተከተበ በኋላ ብዙ ኢንፌክሽኖች፣ ትንሽም ደግሞ ከኢንፌክሽን ማለፍ ያለን በተለይ እነኚህ ቨልነራብል ተጋላጭ ለከፋ ህመም ሊቀመጡ ይችላሉ። ወይም ክትባት ተሰጥቶ የምንፈልገውን ያህል መከላከያ መስራት የሚያቀታቸው ሰዎች አሉ። ለምሳሌ የካንሰር ትሪትመንት ላይ ያለ ሰው ሊሆን ይችላል። ወይም ደግሞ ሌላ ህመም ለመከላከል ብለን የምንሰጣቸው መከላከያ ዝግ የሚያደርጉ መድኃኒት የሚወስዱ ሰዎች ቁጥራቸው ብዙ ነው። ኦርጋን ትራንስፕላንት ተሰጥቷቸው መድኃኒት ደግሞ የአንድ ኦርጋኑን ሰውነታቸው እንዳይከላከል የሚያቀዘቅዝ መድኃኒት የሚሰጣቸው ቁጥርም ቀላል አይደለም። የዚህ አይነቱ ግሩፕ ከሶስተኛም ደረጃ አልፎ አራተኛ ክትባት ሊያስፈልገው ይችላል። ተጀምሯል። ለምሳሌ ሀገር በዚህ እንግዲህ ያን ግሩፕ እንደሚመለከት ነው። ነገር ግን እንዲህ አይነት ክትባቶች አራተኛ ደረጃ አሁንም ከፍ ላለ ቁጥር የሚሰጥ ሊባልም ሊያስፈልግ ይችላል። ትንሽ ቆይቶ እንግዲህ ምንድን ነው አንቲቦዲ ምን ያህል ደረሰ፣ ሶስተኛ ደረጃ የተከተቡ ሰዎች ውስጥ ስንቱ አመማቸው፣ ህመም ውስጥ ጠና ወይ፣ ያመማቸው እስከተጣቸው ከስንት ወር በኋላ ነው፣ ዝቅ ማለት ከታየ አራተኛ ሊያስፈልግ ይችላል። ወደፊት ግን ለመተንበይ የቫይረሱን ጸባይ ሊቀንስ ይችላል። ቫይረሱ ገዳይነቱ እየቆየ ሄድ ከሆነ ያለ ክትባትም አብረን መኖር የምንችል ሁኔታ ሊኖር ይችላል። አንዳንዴ ደግሞ ልክ እንደ ኢንፍሉዌንዛ በየአመቱ ወይም በተወሰነ ኢንተርቫል የሚሰጥ ተወሰነ ክትባትም ፕሮግራም ሊኖር ይችላል። እሱ እንግዲህ ገና ነው።
ዶክተር አሰፋ፣ አንድ የቆጵሮስ ሳይንቲስት ያወጡት የጥናት መረጃ ባለፈው ቅዳሜ ይፋ ተደርጓል። በዓለም ዙሪያ የሳይንቲስቶችንም ቀልብ ገዝቷል። ለመሆኑ ይሄ በወረርሽኙ አካሄድ ላይ ምን አይነት አንድምታ ይኖረው ይሆን? የቱንስ ያህል የተለመደ ነው?
አዎ እንግዲህ ያሁኑ አዲሱ ዝርያ መጀመሪያ ምናልባት የላብራቶሪ ኮንታሚኔሽን ሊሆን ይችላል። ላብራቶሪ ውስጥ የተደረገ ስህተት ሊሆን ይችላል። ጄኔቲክ ሲኮንስ ሲሰራ የሚል ነበር። አሁን ግን ከሆስፒታል ከመጡ ሰዎች ከተወሰዱ ሳምፕል ላይ ስለሆነ አንድ ቦታ ላይ መሰብሰብም ስላለው ሌላ ሀገርም ተልኮ ሲኮንሱ ለየት ያለ ነው የሚለው ነው አሁን በአመዛኝ ሁኔታ ተቀባይነት ያለው። ነገር ግን ሁልጊዜም ሁለት አይነት ቫይረስ በከፍተኛ ሁኔታ በሚሰራጭበት ጊዜ ለምሳሌ እንደ ዴልታ እና ኦሚክሮን ሁለቱን የቀላቀለ ከሁለቱም ዲኖችን የወሰደ ቫይረስ መፈጠሩ ምንም አስገራሚ አይደለም። እንዳወቀው ፈረንሳይም እንግዲህ ትንሽ አዲስ ዝርያም አይተናል ብለዋል። ወደፊትም ይቀጥላል ይሄ ወይ ራሱ ቫይረሱ ወደኋላ የመሄድ ወደፊት ደግሞ ሌላ አይነት አዳፕቴሽን የማድረግ ነገር ይኖራል። ሁለት ሶስት ቫይረሶች ደግሞ አይነቶች አንዴ በፍጥነት በሚራቡበት ጊዜ የሚጠበቅ ነው። በተለይ እስካሁን በታዩት ግን ለአደጋ የሚጥል ነው ተብሎ አልተገመተም። ትንሽ ቁጥር ባለው ህመምተኛ ላይ ከሆስፒታል ከተወሰደ ሳምፕል እነዚህ ነገሮች ግን ገና አሁን አዲስ ናቸው እና ስለዚህ እየቆየ ደግሞ ማየት አለብን። መቆየ ጊዜው
የአሜሪካ ድምፅ ራዲዮ ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ለአሁኑ በእኔ በኩል ሰላም፣ ደህና ደሩ።